እንደምን ሰነበታችሁ አድማጮቻችን? ባለፈው ሳምንት ዝግጅታችን ራሳችንን መርምረን በፍጹም ልባችን ተጸጽተን ንስሐ ካልገባን ዘላቂ የሆነ የህይወት ለውጥ እንደማይኖርን ተነጋግረናል። የዛሬው የክርስቲያናዊ ህይወት ዝግጅታችንም የዚሁ ሐሳብ ቀጣይ ክፍል ሲሆን በምሳሌ በማብራራት እንጀምራለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን።
ቅርበለኝ ኢየሱስ ክርስቶስ የዛገይወቴን በብረት
ፈርዖን ኃጢአት ሰርቻለሁ እያለ በተደጋጋሚ በሙሴና በአሮን ፊት ተናዟል። እርሱ ይህን ሲያደርግ የነበረው ግን በፍርሃት ውስጥ ሆኖ እግዚአብሔር መቅሰፍቱን እንዲያርቅለት እንጂ በጥልቀት ራሱን መርምሮ የኃጢአትን ውጤት ተረድቶና ለመተውም በፍጹም ልቡ ወስኖ አልነበረም። መቅሰፍቱ ከተመለሰ በኋላም ልቡ እንደ ቀድሞ ይደነድን ኃጢአትንም ያደርግ ነበር። እግዚአብሔር ፈርዖንን በበረዶ መቅሰፍት በመታው ጊዜ ሙሴና አሮንን ወደ እርሱ ልኮ ካስጠራቸው በኋላ እንዲህ ነበር ያላቸው፣ በዚህ ጊዜ በደሉህ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን። የአምላክ ነጎድጓድ በረዶውም በዝቷል፣ ወደ እግዚአብሔር ጸልዩ እለቃችሁም አለው። ከዚያም በኋላ በዚህ አትቀመጡም። ኦሪት ዘጸአት ምዕራፍ 9 ቁጥር 27። በረዶው ከቆመ በኋላ ግን ፈርዖን ልቡን መልሶ አደንድኗል። የአንበጣ መቅሰፍት በመታው ጊዜም እንዲሁ ሙሴና አሮንን አስጠርቶ አምላካችሁን እግዚአብሔርን እናንተንም በደልሁ፣ አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህን ሞት ብቻ ከእኔ ያነሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑ አላቸው። ኦሪት ዘጸአት ምዕራፍ 10 ከቁጥር 16 እስከ 17። አሁንም ግን ተመልሶ ልቡን አደንድኗል። የተወደዳችሁ አድማጮቻችን፣ እኛም እንደ ፈርዖን በድያለሁ ኃጢአትም ሰርቻለሁ ካልን በኋላ ወደ ኋላ እንዳንመለስ ከራሳችን ጋር መሆን አለብን። ንስሐ ስንገባም እንደ ፈርዖን ከጊዜያዊ ቅጣት ለማምለጥ ብለን ብቻ መሆን የለበትም። ልብንና ኩላሊትን በሚመረምር በእግዚአብሔር ፊት ራሳችንን ማዋረድ ይጠበቅብናል። ወደ ረገምነው ኃጢአት የማንመለሰው፣ የኋላውን እየተውን በፊታችን ያለውን ለመያዝ በእምነት የምንዘረጋው፣ ከኃይል ወደ ኃይልም የምንሸጋገረው በግብታዊነት ወይም በስሜታዊነት ሳይሆን በማስተዋል ስናደርገው ነውና። ስናስተውል ደግሞ እንደ ሙሴ እግዚአብሔር ያደረገልንን ብድራት አስበን ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን፣ ስለ ጽድቅ መነቀፍን እንመርጣለን። ስጋንም ከክፉ ምኞቱና ከመሻቱ ጋር መስቀል ይቻለናል። ንስሐችንም እንደ እሪያ ታጥቦ ጭቃ አይሆንብንም። ቅዱስ ጳውሎስም ለመንፈስ ልጁ ለጢሞቴዎስ ለስጋ መገዛት ለጥቂት ዘመን ይጠቅማል፣ መልካም አምልኮ ግን በሁሉ ግዳጅን ትፈጽማለች፣ በዚህ ዓለምና በሚመጣውም ዓለም የሕይወት ተስፋ አላት ያለውን በእምነት ከራሳችን ጋር እናዋህዳለን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8።
ቅርበለኝ ኢየሱስ ክርስቶስ የዛገይወቴን በብረት።
አቡነ ሽኖዳ አያሌው ዘኢየሱስ በተረጎመው መንፈሳዊ ቃላትና ጥቅማቸው በተሰኘ መጽሐፋቸው ውስጥ በቤተ ክርስቲያን ትምህርት ምስጢረ ንስሐ ያለው በምስጢረ ጸጸት ውስጥ ነው፣ ጸጸት የሌለበት ንስሐ ከቶውኑ ንስሐ ሊሆን አይችልምና ይላሉ። ጸጸት ደግሞ ስለ በደልነው በደል ከልብ የሚወጣ ጽኑ እምነትና በራሳችን ላይ መፍረድ ራስንም ጥፋተኛ ማድረግ ነው። ቀሲስ ለማ በሱ ፈቃድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን መደበኛ መምህር ናቸው። ስለ ንስሐ ምንነት ጠይቀናቸው እንዲህ መልሰውልናል።
ንስሐ ማለት ትርጉሙ ራሱ መጸጸት ማለት ነው። ማንኛውም ሰው በምድር ላይ ባጠፋው ጥፋት ሰው ሁሉ በራሱ ይጸጸታል። የንስሐ ሕይወቱን ልዩ የሚያደርገው ግን በቤተ ክርስቲያናችን ስርዓትና ሕግ መሰረት በኦርቶዶክስ ተዋህዶ የሚኖሩ ክርስቲያኖች በሙሉ የሰሩትን ኃጢአት ከተጸጸቱ በኋላ ለካህን ነው የሚናገሩት። በመጀመሪያ ንስሐ የሚገባው ለካህን እንጂ ለራስ አይደለም፣ ወይም ደግሞ ለሌላ አካልም አይደለም። በቀጥታ ለካህን ነው የሚናገረው። ካህኑም የንስሐ አባት ይባላል። ተነሳሂውም የንስሐ ልጅ በመባል ይታወቃል። ይህንን የንስሐን ህግና ስርዓት የሰራው ህጉን መመሪያውን የሚሰጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ላይ እንደምናገኘው ከተራራ በወረደ ጊዜ ህዝቡ ሁሉ ተከተሉት። እነሆ ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ጸገደለት ይላል። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውኑ ከለምጹም ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስ ለካህን አሳይ አለው። ትልቁ መመሪያችን ይሄ ነው። መድኃኒዓለም ክርስቶስ ኃጢአቱን ያውቃል፣ ኃጢአቱንም ማስተስረይ ይችላል። ግን ሰዎች ገጽ በገጽ ወይም አካል በአካል ተነጋግረው ያጠፋው ሰውዬ ስለ ራሱ ጥፋት ተጸጽቶ ለካህኑ እንዲነግረው ስለፈለገ መድኃኒዓለም ክርስቶስ ራስን ለካህን አሳይ አለው።
ስለሆነም ንስሐ ማለት ኃጢአት ሰርቻለሁ ማለት ወይም ኃጢአቶቻችንን መዘርዘርና መጥራት ብቻ አይደለም። እውነተኛ ንስሐ የሚጀምረው ከልብ ነው። ስንጸጸትም በኃጢአታችን ምክንያት ለሚከተሉት ውጤቶች የምንችለውን ያህል መፍትሄ ለመስጠት እንሞክራለን። በሌሎች ሰዎች ላይ ስላደረስነው በደልም እንደ ዘኬዎስ ካሳ ለመክፈል ራሳችንን እናዘጋጃለን። የተወደዳችሁ አድማጮቻችን፣ አንድ ሰው የተሳሳተ መሆኑን ሳያምን እንዴት መጸጸት ይችላል? ለዚህም ነው ከሁሉም በፊት ከራሳችን ጋር ወደ ልባችን መመለስ ያስፈልጋል የምንላችሁ። ይህ እንዲሆን ደግሞ መፈለግንና ማድረግንም በእኛ ውስጥ የሚሰራ የእግዚአብሔር ፈቃድ ያስፈልጋል። እንዲህ ተብሏልና እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም። እንግዲህ ልጁ ኢየሱስ ክርስቶስ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 እስከ 36። ያለ እኔ ምንም ልታደርጉ አትችሉም ብሎናል። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። ስለዚህ ወደ ህይወታችን ጓዳ በመግባት ራሳችንን መርምረን በእውነተኛ ጸጸት በፍጹም ልባችን ወደ እርሱ መመለስ እንድንችል ተግተን እንጸልይ።
ቅርበለኝ ኢየሱስ ክርስቶስ የዛገይወቴን በብረት።
ዝግጅታችን በዚህ አላበቃም፣ ሳምንት ይቀጥላል። ቀሲስ ለማም ለሌሎች ጥያቄዎቻችን መልስ ይሰጡናል። አምላከ ቅዱሳን እግዚአብሔር ወደ ልቦናችን እንድንመለስ ይርዳን። አሜን።